ጤነስጥልኝ አድማጮቻችን እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የሁድ ምሽት ነሐሴ 1 2014 ዓ.ም የጋቢና ቪኦኤ መሰናዶ ጀምሯል። ዛሬም እንደተለመደ ሁሉ በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግሞ ቢሰሙ ይበጃሉ ያልናቸውን መራርጠን ይዘንላችኋል። የደንገረመው መሰናዶን እየመራው ንጉሱ ታምሬ በቅንብሩ አብረናችሁ እናመሻለን። እናንተም አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ለምሽቱ ቀዳሚ ወዳደረግነው ዘገባ እንሻገር። ተማሪ ቤት የኢትዮጵያን የትምህርት አሰጣጥ ለማዘመን ያለመ ተቋም ነው። ተቋሙ ከገጽ ለገጽ የጥናት አገልግሎት በተጨማሪም በዲጂታል የቪዲዮና የጽሑፍ ማስተማሪያዎች ለአንደኛና ለሁለተኛ ደረጃ ተማሪዎች እውቀት ያዳርሳል። ስለ ተማሪ ቤት የበለጠ ለመረዳት ሀብታሙ ስዩም የአገልግሎቱ መስራች ከሆኑት ሀብታሙ አሰፋን አነጋግሮ ነበር።
ተማሪ ቤት የተመሰረተው 2019 ላይ መጨረሻ አካባቢ ነው። በኛ 2011 ማለት ነው። የተመሰረተበት ዋና አላማውም ደግሞ አሁን ላይ ትምህርት ቤቶቹ እያደረጉ ያሉት ተማሪዎችን በዋናነት ለፈተናዎች ማዘጋጀት ነው እና መማር የሚባለው ኮንሰፕት ጠፍቶ አሁን ላይ ወላጅም መንግስትም ትምህርት ቤቶችም ሞር ትኩረት ሰጡት ለፈተናዎችን ስለማለት ነው። ለዛም ትምህርት ቤቶች የፈተና አዘጋጃ ሆኗል በዋናነት የኛ ያየነው ፕሮብለም። ስለዚህ ተማሪዎች መማር አለባቸው። ፈተና የመማር አንዱ አካል ነው። ለዛ በዋናነት ይህን ችግር ፈቶ ለማለፍ ነው።
ፈተናን ብቻ ለማለፍ ያተኮረ የትምህርት አሰጣጥ ቀርቶ ተማሪዎች በቂ እውቀት እንዲያገኙ ማድረግ ነው ማለት ነው አላማው።
የኛ አላማ እሱ ነው። ተማሪዎች መማር እንዲወዱ ማድረግ፣ ያንንም እናደርጋለን ብለን የምናስበው ደግሞ የተማሪዎችን የመጠየቅ ፍላጎት እንደገና ስፓርክ በማድረግ ነው። ሚሽናችንም ቱ ስፓርክ ኤንድ ነርቸር ኪዩሪዮሲቲ ነው። ተማሪዎች በተፈጥሮ ተማሪዎች ሳይሆን የትኛውም ሰው በተፈጥሮ ነገሮችን የመወር ነገሮችን የመረዳት ፍላጎት አለው እና ለዛ ነው ገና ህፃን እያለን ጭቃውን ለመንካት እሳትን ቁስ ነገርም ለመያዝ ህፃናት በጣም ይረራሉ። ከዛ ልክ ማውራት ሲጀምሩ ጥያቄዎቻቸውን ውጭ የዚህ ልጅ ጥያቄ ሰለቸኝ እስከሚባል ድረስ ወላጅ እስኪል ድረስ ጥያቄያቸው በጣም ብዙ ነው። የማወቅ ፍላጎታቸው ብዙ ነው። ከዛ ያቸው ትንሽ ከፍ እንዳለ ትምህርት ቤት ይወሰዳሉ። ያ የመጠየቅ ፍላጎት መርሸር መደረጉ መመገቡ ይቀርና አስተማሪው ጠያቂ ተማሪው መላሽ ይሆናል። ስለዚህ ሁሉም ክላሱ የሚሽከረከረው በመምህሩ ጥያቄ ነው። ያ ጥያቄ ለተማሪው ሬሌቨንት እናደርገውም አይባልም። የተማሪውን ጥያቄ ለመመለስ የሚሞከር የለም። ሙሉ ፎከስ የሚያደርገው የሆነ መጽሐፍ አለ፣ ያን እዛ ላይ ያሉትን ጥያቄዎች ይሆናል ማለት ነው።
ይህን ሁኔታ ለመቀየር ያስቀመጣችሁትን ግብ የእናንተ ተቋም በምን መልኩ ነው እየተገበረ የሚገኘው?
እንግዲህ አሁን የነገርኩ ስቶሪ አለ። በዛ ስቶሪ ውስጥ በተቻለ መጠን አርሊ ኢንተርቪን እናደርግ ነው ለተማሪዎች። ስለዚህ እነዛን ለማድረግ የምንሞክረው ደግሞ በሁለት መንገዶች ነው። የመጀመሪያው የለርኒንግ ፕላትፎርም ነው ለማዘጋጀት እየሞከርን ያለ ነው። ሁለተኛ አሁን ላይ አክቲቭ ሆኖም አዲስ አበባ ውስጥ እየሰራ ያለ የቱቶሪንግ ፕሮግራም አለ። ስለዚህ በእነዚህ በሁለቱ በመጠቀም ቱቶሮቻችንን ትሬን በማድረግ አሁን በነገርኩ ሲስተም ሞጁል አለን። በዛ ሲስተም ተማሪዎችን ደኩ ማድረግ እንዴት ይቻላል፣ እንደገና ደግሞ ትምህርት የሚባለውን ነገር ደስ በሚሉ ጥያቄዎች መልክ እንዴት ማዘጋጀት በሆነ ጥያቄ ዙሪያ የሚያጠነጥን የመማር ሴሽኖችን እንዴት ማዘጋጀት ይቻላል በሚለው ዙሪያ ትሬኒንግ ትሬን ካደረግናቸው በኋላ እነሱን እንግዲህ አዲስ አበባ ውስጥ በተለያዩ ቦታዎች ላይ የምንመድባቸው።
የምሰጧቸው ትምህርቶች ከየት እስከ የት የሚያጠቃልሉ ናቸው? የእድሜ ገደብ አለው? ያጠቃላይ የትምህርት አድማሱ ከምን እስከ ምን የሚያካትት ነው?
አሁን ላይ የምንሰራው ከኬጂ ጀምሮ ከኪንደርጋርተን ጀምሮ እስከ 12ኛ ክፍል ድረስ ያሉትን ተማሪዎች ነው። በዚህ ሬንጅ ውስጥ ያሉትን ተማሪዎች ነው። የዩኒቨርሲቲውን የማካተት ሀሳብ የለንም ለጊዜው። ስለዚህ እነዚህም ከኬጂ እስከ 12ኛ ክፍል ያሉ ተማሪዎችን ነው አሁን ላይ ምን ሰፖርት የምናደርገው። ወደፊትም እንቀጥላለን ብለን የምናስበው በዋናነት በዚህ ውስጥ ነው።
ትምህርቶች የሚሰጡበት ፎርማት ወይንም ደግሞ ቅርጽ ምንድን ነው?
የመጀመሪያው ቱቶሪንግ ያልኩ ዋናነት ሆም ቱቶሪንግ ላይ ነው የምንሰራው እና ትሬንድ የተደረጉ ቱቶሮች አሉ። ስለዚህ እነሱ የወላጅ ቤት በመሄድ ነው። ዋን ቱ ዋን ሴሽኖች ናቸው በዋናነት። ዋን ቱ ቱ ሴሽኖች ይኖራሉ። ከዛ ብዙ ጊዜ አይበልጥም በዚህ አመት ስንሰራ የነበረው። ከዛ ባለፈ ግን እኛም በጣም ፕሮሚሲንግ ነው ብለን የምናስበው በደንብ አምቢሽየስ ሆነን የምንሰራበት ያኔም ስንጀምር የጀመርነው ለኢለርኒንግ ፕላትፎርም ነው በዋናነት። ለዛ ኢለርኒንግ ፕላትፎርሙ ሌክቸር ቪዲዮዎችን ይዛል። በኢትዮጵያ ካሪኩለም በዋናነት ቤዝ ያደረገ በኢትዮጵያ ካሪኩለም ላይ በእንግሊዝኛ፣ በአማርኛ እና በኦሮሞኛ ለመስራት ነው እየሰራን ያለ ነው። ሌክቸር ቪዲዮዎች ማለት ነው። ከዛ በተረፈ ተማሪዎች ራሳቸውን ቴስት የሚያደርጉባቸው ኩዊዞች ይኖሩታል፣ ሌክቸር ኖቶች ይኖሩታል። ስለዚህ እነዚህን የያዘ ነው።
በእስካሁኑ ሂደት ምን ነበረ የገጠማችሁ ፈታኝ ነገር? እንዴት አድርጋችሁስ እየተወጣችሁት ነው?
መጀመሪያው አሁንም ሊስት እያደረገ ያለው ችግር ካሪኩለም ይቀየራል ተብሎ ነበር ኢትዮጵያ ውስጥ። በዛ ምክንያት በነበረው ከዚህ በነበረው ቴክስት ቡኮች ሌክቸር ቪዲዮዎችም ማዘጋጀት አልቻልም ነበር። ስለዚህ አሁንም ኔክስት ይርም አሁን ላይ እንደምንረዳው ከተለያዩ ትምህርት ቤቶችም እንደገባን መሰረት ኔክስት ይርም ሊተገበር አይመስለንም። ስለዚህ አሁን ትልቁ ችግር እሱ ነው። ሌክቸር ቪዲዮ ስትሰራ ትልቅ ፕሮዳክሽን ነው። ስለዚህ እሱን ሙሉ ሰርተ አንድ አመት ከቆየ በኋላ ብቻ ታሪክ ለሚቀየር ከሆነ ትልቅ አሰ ቢዝነስ ትልቅ ችግር ነው የሚሆነው። ወይ ያለው ይቀጥላል አልተባለም፣ ወይ ደግሞ አዲሱ ቶታሊ ፋንክሽን ማድረግ አልጀመረም። ስለዚህ አሁን ያለን ትልቁ ፕሮብለም እሱ ነው። ሁለተኛው ፕሮብለም ያው እኛ ጋር እንደሚታወቀው የኢንተርኔት ተደራሽነቱ እየወረደ ነው በጣም እና ደግሞ የዳታ ኮስት በጣም ትልቅ ነው። አይደለም ሌክቸር ቪዲዮዎችን በሞባይል አፖች ለመጠቀም ዝም ብሎ ሶሻል ሚዲያዎችን ጉግል ሰርች ለማድረግ ራሱ ቀላል አይደለም እኛ ጋር። ስለዚህ ያ የዳታ ኮስት ትልቅ ኢንፍሉዌንስ ይኖረዋል ቪዲዮዎችን ስለሆነ ማለት ነው። በዋናኝነት እኛ የምናሰራቸው በሞባይል አፕ እና በዌብሳይታችን ይታየን። አሁን ላይ አዲስም ቴሌኮም ሳፋሪኮም የገባ ስለሆነ ቴሌም ባየነው መሰረት ከጊዜ ወደ ጊዜ በደንብ እየቀነሰ ነው የዳታ ኮስትን። እሱ እየተጠረሰ ነው ብለን እናስባለን። ሞርፍሬት ፔኔትሬት ለማድረግ በጣም ያግዘናል። ፓርትነርም እናደርጋለን ብለን እናስባለን አዲስ ከገባውም ቴሌኮም ጋር እንዲሁም ከኢትዮ ቴሌኮም ጋር።
ከመለየታችን በፊት የመጪ ዘመን እቅዳችሁ ምንድን ነው? ምን ልታደርጉ አስባችኋል? በቀጣይ አመታት ውስጥ የተማሪዎቻችሁ ቁጥር ሂደትስ ምን ላይ ይገኛል? እየጨመረ ነው ወይስ ደግሞ ከጀመራችሁበት ጊዜ በኋላ የመቀዛቀዝ አሳይቷል? ምን ይመስላል?
በቀጣይ አመትም እንግዲህ እንዳልኩ ካሪኩለሙ የመቀየሩ ተስፋ በቀጣይ አመት የመቀየር ተስፋ ማይኖረው ከሆነ ፎከስ አድርገን መቀጠል የምንችለው እንደ ቢዝነስ ቱቶሪንግ ላይ ነው። ስለዚህ ቱቶሪንጉን በደንብ ስኬል አፕ እናደርጋለን ብለን እናስባለን። በቀጣይ አመት ሞር ተደራሽነት ይኖረዋል ብለን እናስባለን። በዚህ አመት ወደ 100 የሚጠጉ ወላጆች ብቻ ነበር ያዝነው። እንዳልኩ እንደ ቴስት ትሪያል ነበር የነበረው። ስለዚህ ከዛ ፕሮብለሞች ተነስተን ሞር ስኬል ለማድረግ ነው ቱቶሪንግ የምናስበው። ግን ካሪኩለሙ በዚህ ሰዓት በትክክል ይጀምራል የሚለውን ማረጋገጥ ከቻልም ግን ወደ ኢለርኒንጉ በሙሉ አቅማችን ለመግባት የኛም ፓሽን እሱ ነው፣ ደስተኛም ሆነን ነው እሱን የጠበቅን ያለ ነው።
እጅግ በጣም አመሰግናለሁ ሀብታሙ አሰፋ። ተማሪ ቤት ስለተሰኘው በኤሌክትሮኒክ ትምህርት ዘርፍ ከፍተኛ አስተዋጽኦ ለማድረግ ስላቀደው ድርጅት ሀሳብን ስላካፈልከን በእጅጉ አመሰግናለሁ። መልካም ቀን ይሁንልህ። መልካም እድል ይግጠማችሁ።
በጣም አመሰግናለሁ ቪኦኤ ስላቀረባችሁና ወላጆችም ለሌሎችም ለእኛ ከስተመሮችም እንዲሁም አጋር ሊሆኑ ለሚችሉ አካላት ስላስተዋውቃችሁ እናመሰግናለን።
ጋቢና ቬ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። የእሁድ ምሽት መሰናዷችን ነው በመከታተል ላይ የምትገኙት። አብራችሁን ስለሆናችሁ እናመሰግናለን። ከየሚማሩባቸው የተለያዩ ዩኒቨርሲቲዎች ለእረፍት የወጡ የትግራይ ተወላጅ ተማሪዎች በመንገድ መዘጋትና በመጓጓዣ አገልግሎት አለመኖር ምክንያት የሚሄዱበት ማጣታቸውን በዚህ ሳምንት ተናግረዋል። ትምህርት ሚኒስቴርና የሚመለከታቸው አካላት ባሉበት ቦታ እንዲያግዟቸው ወይም ደግሞ ቤተሰቦቻቸው ወደሚገኙበት ትግራይ ክልል እንዲወስዷቸውም ጠይቀዋል። ትምህርት ትምህርት ሚኒስቴር በበኩሉ ዩኒቨርሲቲዎች ተማሪዎችን ለማቆየት የሚያስችል በጀት እንደሌላቸው ገልጾ ወደ ትግራይ ክልል ለመውሰድ ግን ከሚመለከታቸው አካላት ጋር ምክክር እንደሚያደርግም አስታውቋል። የገብረ ሚካኤል ገብረ መድህን ዘገባ ቀጥሎ ይቀርባል።
ለደህንነታቸው እንደሚሰጉ ገልጸው ስማቸውን መናገር ያልፈለጉ የትግራይ ተወላጅ ዩኒቨርሲቲ ተማሪዎችና ተመራቂዎች በአስቸጋሪ ሁኔታ ውስጥ እንደሚገኙ ይናገራሉ። የሚማርበትን ዩኒቨርሲቲ ስም እንዳይጠቀስ የጠየቀ አንድ ተማሪ የሚሄድበት ማጣቱን ገልጾ ተማሪዎቹ ይገኙበታል ያለውን ሁኔታ አስረድቷል።
ግማሾቹ ቀን ስራ እየሰሩ ነው የሚያሉት። የቀን ስራ እየሰሩ በራሳቸው ሰርቫይቭ ያደርጉ ነው ያሉ። ግማሾቹ ሴቶችም ያው ቀን ስራ እየሰሩ እንደዛ ሴቶችም ሌሎችም ወደ ገዳም ሄደው እየኖሩ ነው ያሉት።
ምንድን ነው ምክንያታቸው?
ያው እዚህ ካፌ የሚበላ ስለተከለከሉ ወዛ ሄዱ።
ሌሎቹም ከዩኒቨርሲቲዎቹ ከወጡ በኋላ ምን አይነት ችግሮች እየገጠሟቸው እንደሆኑ እንዲህ በማለት ይገልጻሉ።
ከተመረቅን በኋላ ከሳምንት በኋላ የተመረቅንበት ዩኒቨርሲቲ ያለውን አገልግሎት አብቅተዋል እና ወደ የመጣችበት እንድትሄድ ብሎ ኦልሬዲ እንድንወጣ ተደርገናል። እንደምታውቀው ሀገራችን የሰሜኑ ክፍል ጦርነት ከጀመረ ብዙ ቀኑ ነው። ከቤተሰብ ከተለያየን በጣም ብዙ ጊዜ ተቆጥሯል። ታ በማይሰጥበት ቤተሰብ ድምፅ እንኳን መስማት በሚቸግርበት ጊዜ ያለውን ሁኔታ ለመግለጹ በጣም የሚከብድ ነው የሚሆነው። በእርግጥ በሚበላ ደረጃ በጣም እየከበደ ነው ያለው። ጀስት ከዚህ በኋላ ሰርቫይቭ ልናደርግ ሁሉ ላንችል ስለምንችል በጣም ከባድ ሁኔታ ላይ ነው ያለ ነው እና ይሄ መንግስት ተረድቶልን አንድ ነገር ቢያደርግልን ነው የምንፈልገውኛል።
ተማሪዎቹ ከዩኒቨርሲቲዎቹ ከመውጣታቸው በፊት ለሚመለከታቸው የተቋማቱ ኃላፊዎች ጠይቀው እነሱን ለማቆየት የሚያስችል በጀት እንደሌለ እንደተነገራቸው ተናግረዋል።
ካፌም እንዲፈቀድልን፣ ዶርም እንዲፈቀድልን፣ ሁሉም መንገዱ እስከሚከፈት ድረስ እዚህ እንድንቆይ እንጠየቅናቸው። ግን እስካሁን ያቀረብነው ምንም መፍትሄ የለውም። ካፌ ያው መግባት አንችልም።
ብዙ ጥያቄዎችንም ጠይቀናል። ለዩኒቨርሲቲው የመጣንበት አካባቢ ምስቅልቅል ደረጃ እንዳለና መሄድ እንደማንችል አብራርተን የምንቆይበት አትሊስት ስራ እንኳን እስከምንፈልግ እንዲታገሱን ጠይቀን ነበረ። በግልጽ ማለት ነው
ዩኒቨርሲቲያችሁ በጀትን ስለዘጋ ብሎ የእኛ ዩኒቨርሲቲ የሌሎቹም እንደነገሩን እንደተዘጋን ነው እንዲህ ብሎ ውጡ ብሎ ምንም ረዳን ሰው እንደሌለም ነው የምናመለክተው።
ስለ ተማሪዎቹ ሁኔታ የተጠየቀው ትምህርት ሚኒስቴር በበኩሉ ተማሪዎች በዩኒቨርሲቲ መቆየት የሚችሉት ለ10 ወራት ብቻ መሆኑን ገልጾ ለእነዚህ ተማሪዎች የተለየ የሚደረግ ነገር እንደሌለ አስታውቋል። በሚኒስቴር መስሪያ ቤቱ የከፍተኛ ትምህርት ልማት ዘርፍ የአስተዳደር ጉዳዮች ኃላፊ የሆኑት አቶ አብዶ ናስር በጉዳዩ ላይ ምላሽ ሰጥቷል።
በህጉ መሰረት መደበኛ ተማሪዎች ዩኒቨርሲቲ መቆየት የሚችሉ 10 ወራት ነው። እነኚህ ተማሪዎች እናቆይ ብንልም የክረምት ተማሪዎች አሁን ወደ ተለያዩ ዩኒቨርሲቲ የሚገቡበት ወቅት ነው። በትግራይ ክልል ሲማሩ የነበሩ የክረምት ተማሪዎች በሀገሪቱ ዩኒቨርሲቲ ላይ ነው ዲስትሪቡት ያደረጉ። ይሄ ደግሞ በዩኒቨርሲቲዎቻችን ላይ ጫና አሳድረዋል። ይሄ እነኚህ ተማሪዎች እናቆይ ካልናቸውም የክረምት ፕሮግራም ላይ ማስተጓጎል ይፈጥራል። የባጀት ችግር ስላለ ዩኒቨርሲቲዎቻችን እነኚህ ማስተናገድ የሚችሉበት አቅምም የላቸውም። እዚሁ 2 ወር ውስጥ ማቆየት ቢሆን ዩኒቨርሲቲዎቻችን ክረምት ተማሪዎችን እየተቀበሉ ቦታ ካላቸው ትሪት የሚያደርጉበት ሚንስ ካላቸው እሱ ቢተባበሩ እንደ አንድ ዜጋ የሚጠበቅባቸው ጉዳይ ነው ብዬ አስባለሁ።
በሌላ በኩል በስጋት ምክንያት ወደ የተመደቡበት ዩኒቨርሲቲዎች ያልሄዱ ተማሪዎችም እንዲሁ ችግር ላይ መሆናቸውንና ትምህርት ሚኒስቴርም ይህንን ችግር ሊቀርፍላቸው እንዳልቻለ ገልጸዋል። ከእነዚህ አንዱ የሆነ ተማሪ እንዲህ ይላል።
ከአምና ከ2013 አንስተን ነው አሁን የተቸገርን ያለ ነው።
ከዛ ጀምሮ ወደ ካምፓስ አልሄዳችሁ? ምንድን ነው ምክንያታችሁ?
የጸጥታ ችግር ነው። እዛ ጋር ያልሄድ ነው ችግር ውስጥ ያለ ነው። ከአንድ አመት በላይ ሆኗል። በጣም አዳጋች ያለው ሁኔታው። ምንም መፍትሄ ሊሰጠን አልቻለም። እሱ ሊያግዘን እንኳን አልቻለም የትምህርት ሚኒስትር።
አቶ አብዱ ናስር ለዚህ የሰጡት ምላሽ እስካሁን ድረስ እንዲህ የሚል ጥያቄ ባይቀርብም ማንኛውም ቅሬታ በአግባቡ የሚፈታበት አሰራር አለም ብለዋል።
ለደህንነት ስጋት አለ። ያለበት ቦታ ነው የተመደብኩት። መፍትሄ ይስጠን ብሎኝ አቅርቦ ምላሽ እኛ ጋር አቅርቦ ምላሽ ያጣም የለም። ኢንኬዝ እንደዚህ አይነት ሀሳቦች አንተ ያነሳቸው ቅሬታ አሁን አዲስ አበባ ላይ ቁጭ ያሉ ስጋት ያለባቸው ከናን አሉ ብሎ ካሉ እነኚህ ተማሪዎች ቅሬታቸው አኒታይ ማቅረብ ይችላሉ። ቅሬታው ታይቶ ሶልቭ የሚደረግበት ምሳሌ ግልጽና ግልጽ ስራ ዝርግተን ተግባራዊ እያደረገ ነበር። ኢንኬዝ ፍራቻ ያለባቸው አንሄድም ብሎ የተቀመጡ ካሉ የምናስተናግድበት ምስ 24 ሰዓት ዊ አር ልጅ መሆናቸው ለመግለጽ ፈልጋለሁ። እዚህ ላይ
ተማሪዎቹ ከሚመለከታቸው አካላት መፍትሄ እንሻለን፣ በአስቸኳይ ሊቀረፉልን የሚገቡ ችግሮች አሉብን ይላሉ። እዚህ ባለንበት መፍትሄ የማይሰጠን ከሆነ ወደ ቤተሰቦቻችን ውሰዱን የሚል ጥያቄ ማቅረበዋል።
ወደ ሀገራችን እንግባ ምናንተ ውሰዱን አድርሱን ምናምን ብንላቸው ጭራሽ ማይታስ ነገር እንደዛ ማድረግ አንችልም ያሉ
ሌላ ሚኒስትር በማለት እዚህ ግቢ መቆየት የማይችል ከሆነ ወይም ደግሞ ሌላ ሚኒስትር የማያደርግልን ከሌለ ቢያንስ ትራንስፖርት እንኳን ራሱ ችሎ ወደ ቤታችን እንዲሸኝን እንፈልጋለን። ሌላ እንኳ ባያደርግልን ማለት ነው።
የከፍተኛ ትምህርት ልማት ዘርፍ የአስተዳደር ጉዳዮች ኃላፊው አቶ አብዶ ናስር ቤተሰቦቻችን ወዳሉበት ወደ ትግራይ ውሰዱን የሚለውን ጥያቄ ከመንግስት ጋር ሆነን የምናየው ይሆናል ብለዋል።
ትምህርት ሚኒስቴር እንደ ትምህርት ሚኒስቴር እንደ ተቋም ከመንግስት ጋር ከቀይ መስቀልም ሆነ ከሌሎችም ጋር ተባብሮ ወደ ቤተሰቦቻቸው እንዲመለሱ ማድረግ ችግር የለው። ከዚህ በፊትም ሲያስወጣ ነበር እዛ ጦርነቱ ማለት እንደ ትምህርት ሚኒስቴር ከመንግስት ጋር በመነጋገር ከሚመለከታቸው አካል መነጋገር አጭርም ሆን አጭር ጊዜም ሊያልቅ ይችላል፣ በረጅም ጊዜም ሊከናወን ይችላል። እንደ ሁኔታው እንደ ባህሪው ነው። እሱ ማድረግ ይቻላል።
በ2013 ዓ.ም በትግራይ ክልል ጦርነት እንደተቀሰቀሰ በክልሉ ባሉ 4 ዩኒቨርሲቲዎች ይማሩ የነበሩትን ተማሪዎች ትምህርት ሚኒስቴር ከቀይ መስቀል ጋር በመተባበር ወደ ቤተሰቦቻቸው መመለሱን መዘገባችን አይዘነጋም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ከጋቢና ጋር ናችሁ ያላችሁት። ዝግጅታችን ይቀጥላል። የኢትዮጵያ ዘመናዊና ባህላዊ ውዝዋዜ አሰልጣኝ ታደሰ ገብሬ ወይም በመድረክ ስሙ ጃክሰን ከ15 ዓመታት በላይ አካል ጉዳተኞችን በውዝዋዜ ሲያሰለጥን ቆይቷል። ጃክሰን ከሁለት ዓመት በፊት ባጋጠመው የጀርባ ጉዳት ምክንያት ከመድረክ ርቋል። ጃክሰንና ካሰለጠናቸው ወጣቶች መካከል አንዱን አነጋግሬ ያሰናዳሁት ዘገባ በዚህ ሳምንት ከተደመጡ ጥንቅሮቻችን መካከል አንዱ ነበር። ቀጥሎ ይቀርባል። ለረዥም ዓመታት በባህላዊ ውዝዋዜና በዘመናዊ ዳንስ አሰልጣኝነት ሰርቷል። የዛሬው እንግዳችን ታደሰ ገብሬ ወይም በመድረክ ስሙ ጃክሰን እጅግ ብዙ የዳንስ መድረኮችና የሙዚቃ ክሊፖችም ላይ ተሳትፏል። በተለይም ደግሞ ኢትዮጵያን አይዶል ላይ በዳንስ ዳኝነቱ እንዲሁም ያደርጋቸው በነበሩ እንቅስቃሴዎች ብዙዎች ያስታውሱታል። ጃክሰን ከዚህ በተጨማሪ ግን በዋናነት አካል ጉዳተኛ ወጣቶችን ለዳንስ በማሰልጠን ይታወቃል።
ጀምር ምንም ነገር አላውቅም ነበር እግሬን ያጥሬ ፓተርኖችን እሰፍ ነበር። ስለዚህ ተነስቼ እንዲህ እያልኩኝ ብትን ያደረኩት። ከዛም በኋላ እነሱ ራሳቸው እንዴ ማንችለ እንደሚያደረገ ምናስ ትችላላችሁ የማታደረጉት ነገር የለም ብያቸው፣ እነሱ በራሳቸው መወገነሳሉ ከዊር ግንዛቤም አልነበራቸው። በዛ መልኩ አሳምኝ ጀመርኩኝ ማለት ነው።
ጃክሰን ላለፉት 15 ዓመታት እና ከዛም በላይ በዳንስ አሰልጣኝነት የሰራ ሲሆን በእነዚህ ጊዜያት በክፍያ ጉዳት አልባዎችን እያሰለጠነ ጎን ለጎን ከዛ በሚያገኘው ገቢ ደግሞ በነጻ ለአካል ጉዳተኛ ወጣቶች የዳንስ ስልጠና እየሰጠ ወደ መድረክ ሲያመጣ ቆይቷል። ለዚህ ሀሳቡ መነሻ የሆነው ታዲያ የልጅነት ዘመኑ እንደሆነም ይገልጻል።
ይህ መጀመሪያ እድገቴ ህጻና ማሳደጊያ ነው። ያው የመንግስት ቤት እንደሚባለው ማለት ነው። እዛ ውስጥ ያደግኩት የተለያዩ ህጻናት ማሳደጊያዎች አሉ። እንደ እድሜያት እየተለያየ እዛ ውስጥ አካል ጉዳተኞች አሉ እና በዛ ውስጥ እኔ እዛ ሁኜ ኪነ ጥበብ ዘርፍ ላይ ሳተፍ ነበር። ዘፈንም፣ ሰርከስ፣ ኳስ እንደዚሁ ውዝዋዜዎች ስሞክር ነበር። ውስጥ ሆኜ ሳተፍ ነበር እና እዛ ውስጥ ሆኜ ነው እንትን ያደግኩት። እዛ በዛ ውስጥ አካል ጉዳተኞችም ነበሩ አብሮኝ የሚያድጉ ማለት እና ከካደግን በኋላ ሆስቴል ነበር። ወንዶች ብቻ የሚኖርበት ግቢ ውስጥ እንዳደግን ውድድር ይለጠፋል። አጋጣሚ ሆኖ ጊዮን ላይ ምናምን ላይ ከዛ አይተው ልጆች የኛ ልጆች እንድመዘገብ አረጉ። ለምሳሌ ማዋጣው ማለት ነው። 16 ነበር። ከመቶ ምናምን ሰው ወደ 21 ብር ተዋጡ። ተመዘገብን። ከዛ በኋላ ዳንስ ማወዳደር ጀመርኩኝ። እና እዛ ውስጥ ሆኜ እየተወዳደርኩኝ እዛው ዲብ እያለም እየተወዳደርኩኝ ሽልማት ይህ ስመጣ አጉዳተኞችም ርሳቸውን አርቆ አልጋ ላይ ሆኖ ሞራል ይሰጡኝ ነበር። ዲብ ስመጣ ማለት ነው። እና እዛ ሆኜ አንድ ቀን አብረን እንደንሳለን አልኳቸው። ደስ ይበስም ብዬ እና መጀመሪያ ምትሩም ነበረኝ ፋሽኑም ነበረኝ እና እንዲህ የንትኖች ውድድሮች ውስጥ እንዲህ ትላልቅ ሆቴሎች ላይ ማ አካባቢዳተኞች ላይ ሲዝማ ነው ይ ለምንድን ነው የማይመጡት ህዝብ ሰው ዝሎች ናቸው ለምድ መኮልስቤት የሚያደርጉት ይህን ነገር እስኪ በራሴ አቅም እንዲያድበር እንደፈቀደው ያለኝን ነገር ተጠቀሚ ስለ አካል ጉዳተኞች
አካል ጉዳተኞችን ባህላዊና ዘመናዊ ውዝዋዜ ማሰልጠኑ እሱ በነጻ ቢሰራውም ወጣቶቹ ግን ፍላጎት ኖሯቸው በትራንስፖርት ክፍያ እጥረት፣ በስልጠና ቦታ አለመመቸትና በሌሎችም ተጓዳኝ አካል ጉዳተኛውን እያስተጓጎሉ ባሉ ችግሮች ምክንያት በአመት እስከ 20 የሚደርሱ ሰልጣኞች ጀምረው 4 ወይም 6ቱ ብቻ እንደሚመረቁ ይናገራል። ይሁን እንጂ ባለፉት አመታት ውስጥ ራሳቸውን ችለው በውጭ ሀገራት በዳንሱ ላይ የሚሳተፉ እንዲሁም በሀገር ውስጥም በዳንሱ ላይ የሚንቀሳቀሱ ግብረሰናይ ድርጅትን የከፈቱ ልጆችንም ማፍራት ችሏል። ይህንንም ትልቁ ስኬቴ ነው ይላል። ከነዚህ ወጣቶች መካከል አንዱ የሆነው ካቲም የአካል ጉዳተኞች የዳንስና የኪነ ጥበብ ቡድን መስራች ወጣት አማኑኤል ሰለሞን አንዱ ነው። በእግር ጉዳት ያለበት አማኑኤል ዳንስ የጀመረበትን አጋጣሚ ያስታውሳል።
እኔ ማደጊያ ላይ ነበር ያደግኩና ብዙም ስለ አካል ጉዳተኝነት ያለ የሳሳተ ግንዛቤ ምናምን የሚባል ነገር የለም። የቤት ውስጥ የመገለል ማህበረሰብ ጋር የመገለል የሚባል ስሜት አልነበረም ነበር እና ማክሰል ሌሎችን ከኛ በፊት የሚያሰራቸው አካል ጉዳተኞች ነበሩ እና እዛ ግቢ ላይ ማሳደጊያ ላይ ያሉ እዛ ደርሰው ጃክሰን ጋር ደርሰው ሲመጡ ሰው ሲደንሱ ስናይ አብረን ደስታችንን ምናምን እንገልጻለን በነፃነት ማለት ነው። ከዛ 2000 ላይ ምን አለ ጃክሰን ባገኘው የሚል ስሜት አደረብኝ እና በሰው በሰው አስተላልፌ ያገኘሁት ያው እንደውም የመጀመሪያ ቀን ላይ ስንሰራ ስቀላቀል ያው 3 ሳምንት ሰራውና ለብቻ ያሰራኝ እንደን ከሌሎቹ ጋር ሲቀላቅለን 30 ሴቶች ነበሩ፣ አካል ጉዳተኛ ሴቶች። እኔ ብቻ ነበር አንድ ወንድ የነበርኩት እነሱ መሀል። ያው ቲምሹም እኔ ነበርኩና የመጀመሪያ የውጭ ህይወቴ እነሱ ጋር እዛ ነበር የሚጀምረው ከማሳደጊያ ውጪ። ያው ትምህርት ቤት አለ በርግጥ። ከዛ ግን ሲጀምረው በጣም ላይክ የሰልፍ ኮንፊደንስ እንዲኖረኝ መተማመኔ ከጥንካሬ ጋር እንዲሆን ምንሽ ማንኛውም ቦታ ላይ በፊት ለምሳሌ አሁን ከኔ ይልቅ ሌሎቹ ላይ ያለውን ተጽዕኖ ብነግርሽ ካፌ ላይ ለብቻቸው መቀመጥ፣ ብቻቸው መሄድ፣ እንደዚህ ሰው ረጅም እይታ ሲያያቸው ላይክ ባላንስ አጥተው መውደቅ፣ እንደዚህ በተለይ ትላልቅ መድረኮችን መስራት ከጀመርም በኋላ አሁን ምንሽ ነገሮች በሙሉ መቀረፍ ከጀመሩ በቃ መንገድ ላይ ሰብሰብ ብለን እንሄዳለን ምንም አይመስላቸውም። ለብቻቸውም ካፌ ላይ ይቀመጣሉ ምናምን። በተለይ ለእኔ ትራንስፖርት እንደ ልብ እንድጠቀም በአውቶቡስ ላይ ታክሲ ላይ እንደ ልብ ቀልጠፍ ብዬ እንድጠቀም ማለት ነው እንድንቀሳቀስ እንዲሄድ ምናምን አቆኛለ።
አማኑኤል ተቋማቸው ጃክሰን ጋር ተለማምደው በወጡ በ6 አካል ጉዳተኞች ተመስርቶ አሁን ላይ ከጉዳት አልባዎች ጋር በመሆን እየሰራ መሆኑንና በራሱም ተግዳሮት እንዳሉበት ይገልጻል። ይሁን እንጂ ለድርጅታቸው መመስረትም ሆነ ለኢትዮጵያን አካል ጉዳተኞች የዳንስና ውዝዋዜ እድገት የጃክሰን ተጽዕኖና ውለታ ትልቅ ነው ይላል።
ጃክሰን ጉዳት አልባ ነው። እሱ እንደምናውቀው ጉዳት አልባ ሆኖ ሁሉ የአካል ጉዳተኞችን የጉዳት አልባዎችን በቃ በአካል ጉዳተኛ ጋር ሁሉ ስትሰሪ ሀሜት አለ እና ስለዚህ ግን እሱ ይህንን ሁሉ ሀሜት ተቋቁሞ የተሰጠውን መክሊት ይዞ አካል ጉዳተኞችንም መስማት የተሳናቸውንም የአእምሮ እድገት ውስንነቶችንም አይነ ስውሮችንም ያላደረሰ የለም እና ሁሉም ኪነ ጥበብ ላይ በትልቅ ዘርፍ እንዲኖራቸው እንዲሰሩ ያለምንም ክፍያ ሳያስከፍል እንደውም እሱ ነበር በፊት ትራንስፖርት ሳይኖረን ሲቀር ራሱ እየከፈለን ማለት ነው ለኛ በረነርቱ እንዳንርቅ እንደዛ ነበር የሚያደርግ የነበረው ሰው። ጃክሰን ትልቅ ባለውለታችን ነው። እሱ ባይኖር ኖሮ አካል ጉዳተኞች ኪነ ጥበብ ላይ ያለን ተሳትፎ በጣም ያነሰና ምንም ዜሮ ነበር የሚሆነው።
ጃክሰን ባለፉት 2 ዓመታት ውስጥ የዲስክ መንሸራተት አጋጥሞት በሕክምና ላይ የሚገኝ በመሆኑ ከስራ ገበታው እንደራቀ ይናገራል።
ራስን ማስቻልም ጭምር ሰው ነው የሚንትም ራሳቸውን ችለዋል። ሁሉም ጉሩፕ ራሳቸው ችለው ራሳቸውን ፐርፎርም ያደርጋሉ። እንዴ ትንሽ ትንሽ ማግዛቸው ና የአቅዛኔ ትልቅ ደላ እግዚአብሔር የምትቀር ሰዎች አይቻልን የሚቻላ አድርገስ ሰዎች እንጀራ እንዲያገኙ ማድረግ ቆንዳናትና እንደምታውቂው ከኛ ጋር ኮንቴክስት ዲስክ መስራት ክንትምሮ ሰርጀሪ ተደርጃለ። አሁን ከስድስት ወር ሰርጀሪ ከተደረግ 6 ወር ማስራ ስለማልሰራ ጃስት ትንሽ የራስ ቅዱሶች ህይወትም የራስ ቅዱታለሁ ካልሰራሽ ምንም ነገር ቸዋም በቤት ተከራይተሽ ነበሩ ስኖሩ እኔም እነዚህ ነገሮች ያሱ ቻለንጅ ሆኖብኛል። በአሁኑ ሰዓት ስለ ራሴ ትሪት ማድረግ ምትል ማድረስ መሰል አንዳንድ ሰዎች ባላቸው አቅም ያግዞኛል እና በዚህ ውስጥ ያለሁትን አሁን ቁጭ ብዬ ራሴን ትሪት እንዲያደረግኩኝ በአንዳንድ ሰዎች ፋርኪን ታግ የሚያደርጉልኝ ሰዎች በሱ ነው ምክንያት ያደርኩት ያለሁት። ያ ለሰው ኖሮች ለራሱ ጥሙስ አዳፍ ብዙ ጊዜ ሲደርስ ነው የሚታወቀው እና
ጃክሰን በቅርቡ በብሔራዊ ቲያትር የአእምሮ እድገት ውስንነት ያለባቸው ህጻናት የዳንስ ትርኢት ሲያሳዩ የተገኘ ሲሆን ልጆቹ እሱን በማየታቸው ያሳዩት ደስታ ወደ ስራው እንዲመለስ እንደሚያጓጓም ይገልጻል። እስከዛው ድረስ ግን ኑሮን ለመግፋት የሚያስችለው ድጋፍ በሚያሻው ሁኔታ ላይ ይገኛል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። ናይጄሪያዊው ሰዓሊ አርቲስት አይዛክ ኢኬሌ የሰዎችን ምስለ ገጽ በመሳል ታዋቂነትን አትርፏል። ከሰሞኑም በዩናይትድ ስቴትስ ዴንቨር ኮሎራዶ ግዛት ስራዎቹን ለእይታ አቅርቧል። የስካት ስተርንን ዘገባ ቀጥ ያቀርብላችኋለሁ። አይዛክ ኢኬሌ ስዕሉ ላይ በሚያሰፍራቸው ጥቃቅን ነገሮች ላይ ያተኩራል። የከሰልና ግራፋይት እርሳሶችን እንዲሁም ደግሞ ስስ የመቀላቀያ ብሩሾችን በመጠቀም የሰዎችን መልክ የሚያሳዩ የገጽታ ስዕሎችን በእርሳሱ ያስቀምጣል።
የስዕሉን ላይ ጥላ ሲጨርስና ከዚያ በኋላ አንድ ሰው ሲያየው ስዕል ብቻ እንዳይመስለው እንደ ጸጉርና አይን ያሉ ዝርዝሮችን መጨመር ጀምራለሁ። ማሳካት የምፈልገው ይህንን ነው።
የኢኬሌ ስራ ፋሽንና ዳንስን ያካተተ በምዕራብ ዩናይትድ ስቴትስ ዴንቨር ከተማ የባህላዊ ምስል ትዕይንት አካል ነው። የሙዚየሙ ስራ አስኪያጅና ተቆጣጣሪ ሻና ሼልቢ የኢኬሌ ክህሎት የእርሳስ ስዕልን ከፍ ያደርገዋል ትላለች።
ምናልባት የአንድ ሰው ምስል ብቻ መስራት በጣም ቀላል ሊሆን ይችላል። ነገር ግን እሱ ይህን የሚሰራበት መንገድ የሚያስደንቅ ዘዴ ነው።
ኢኬሌ በናይጄሪያ ዋና ከተማ አቡጃ በሚገኘው መኖሪያ ቤት ውስጥ በግል ተነሳሽነት በሚሰራቸው ስራዎችና በክፍያ በሚሰራቸው ምስሎች በመጠመድ ጊዜውን ያሳልፋል። በዩናይትድ ስቴትስ አውደ ርዕዩን እያሳየ የሚገኘው ይሄው አርቲስት ለአሜሪካ ድምጽ በእናቱ ጸሎት እጅግ እንደሚመካም ተናግሯል።
እናቴ አባቴን በሞት ካጣሁበት ጊዜ አንስቶ የምታደርግልኝ ጸሎት ለወደፊቱ ታላቅ እንድሆን የምታደርገው ልባዊ ምኞቷ ነው ያሳደገኝ። በእሷ ጸሎትና ድጋፍ ነው ይህንን ቁርጠኝነት ማዳበር የቻልኩት።
ትግሉ የተሰኘው ስዕል ገበያ ላይ ያያቸው ልጆች ላይ ተመርኩዞ የተሰራ ነው።
እንዴት እየተሰቃዩ እንደሆነና አንዱ ሌላውን ይዞ ምግብ ሊሰጠው ሲሞክር አየሁኝ። ያንን ምስል በዝነ ልቦና ያስቀመጥኩት፣ ከዚያም ያየሁትን እደግመዋለሁ አልኩ። ብዙ ጊዜ ለስዕሉ መነሻ ሀሳብ በዚህ መልኩ ከአካባቢ ነው የማገኘው።
ሌላኛው ስዕሉ ደግሞ ብሬኪንግ ሉስ ወይም ደግሞ በግርድፍ ትርጉሙ ፈቶ ማምለጥ ይሰኛል። ሴቶችን በማብቃት ላይ የሚያተኩር ነው።
ቋጠሮ መጀመሪያውንም የተፈታ ነው። አፍሪካውያን ሴቶች ብዙ ጊዜ መናገር እድል አይሰጣቸውም። ብዙ ጊዜ ሴቶች ዝም ይባላሉ፣ እንዲሳተፉ አይፈለግም። ስለዚህ ጾታዊ እኩልነት እንዲሁም በብሔራቸውና በጾታቸው የሚደርስባቸው መነገር አለበት።
ኢኬሌ በዩናይትድ ስቴትስ የተመልካቾቹ ምላሽ አበረታቶኛል ይላል።
ስዕሉን በሚመለከቱት ሁሉ ላይ ስሜቴን ለማስተጋባት እጥራለሁ። ስራዎቼ በስሜት ላይ የተመሰረቱ በመሆናቸውም በዚህ መንገድ የኔን አይነቱን ስዕል ሊረዱት ይችላሉ።
የዴንቨር የሙዚየም ተቆጣጣሪና ስራ አስኪያጅ ሼልቢ ከሌ የሚለየው በስሜትና በጥረት እንደሆነ ትናገራለች።
አንዳንድ ጊዜ በጊዜ እንጠመዳለን። ይህን መሰል የገጽታ ስዕል ለመፍጠር ብዙ ጊዜ ሊወስድ ይችላል። ለይስሐቅ የምሰጠው ክብርም ያን ያክል ጊዜ በማሳለፉ ነው። እናም ስዕሎቹን ሰርቶ ጨርሷል። የሚሰራቸው ስዕሎች ለሱ የግል የሆነ ትርጉም ያላቸው ናቸው። እናም እሱን ስዕሎቹን የግሉ የሚያደርግበት መንገድ ለእኛም የግላችን እንዲሆን ያደርገዋል።
የናይጄሪያዊው አርቲስት አይዛክ ኢኬሌ ስራዎች በኮሎራዶ ዋና ከተማ እስከ ነሐሴ መጨረሻ ድረስ የሚታዩ ይሆናል። አድማጮች፣ የእሁድ ምሽት ነሐሴ 1 2014 ዓ.ም የጋቢና ቤ መሰናዶ እዚህ ላይ ተጠናቋል። አብራችሁን ስለነበራችሁ እያመሰገንን በነገው ምሽት በመደበኛው መሰናዷችን እንጠብቃችኋለን። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን በያማሪፍ ላይ ለጋቢና ቤ እያላችሁ አድርሱን። ኤደን ገረመው መሰናዶውን በመምራት፣ ንጉሱ ታምሬ በድምፅ ቅንብሩ፣ እንዲሁም ደግሞ ጽዮን ግርማ በምሽቱ ዋና አዘጋጅነት አብረናችሁ ቆይተናል። ሰላም ጤና ስጥልኝ። ደህና ደሩ።